ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 5 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እናሰማለን።
በውጭ ምንዛሪ እጥረት ምክንያት ከውጭ አገር ተገዝተው ወደ አገር ውስጥ መግባት የነበረባቸው ዕቃዎች ጅቡቲ ወደብ እየተከማቹ መሆናቸው ተነገረ። ስካውን የተከማቹት ዕቃዎች መጠን በ12000 ኮንቴነሮች ውስጥ የተካተቱ ሲሆን ክምችቱ ከቀን ወደ ቀን በመጨመር ላይ መሆኑም ታውቋል። የዕቃዎቹ አስመጪዎች በባንኮቻቸው በኩል ተቀማጭ ገንዘብ ማስቀመጣቸውን ቢናገሩም የንግድ ባንክና ብሔራዊ ባንክ የተፈለገውን የውጭ ምንዛሪ ሊለቁ ባለመቻላቸው ዕቃዎች የተከማቹ መሆናቸውም ለማወቅ ተችሏል። በጅቡቲ ወደብ ዕቃዎች ለመቀመጥ የሚችሉ ለአንድ ሳምንት ሲሆን ከአንድ ሳምንት በላይ ለሚቆዩ ዕቃዎች አስመጪዎች በኮንቴነር በቀን 11 ዶላር እንዲከፍሉ ይደረጋል። አስመጪዎቹ የውጭ ምንዛሪው ሊለቀቅ የሚችልበትን ቀን በውል ለማወቅ ካለመቻላቸውም በላይ በባንኮቹ ድክመት የተነሳ በየቀኑ ለኮንቴነር ክራይ የሚከፍሉት ወጪ እንዳይበዛ ስጋት እያደረባቸው ነው። ሐሙስ ጠዋት በደቡብ ኢትዮጵያ በሞያሌ ከተማ የወያኔ አጋዚ ጦር ተቃውሞ በሚያሰሙ ዜጎች ላይ በከፈተው የተኩስ ርምታ በርካታ ሰዎች የተጎዱ መሆናቸው ታውቋል። ጉዳት የደረሰባቸው ሰዎች ወደ ሆስፒታል ተወስደው ሕክምና እየተደረገላቸው ሲሆን በአንዳንዶቹ ላይ የደረሰው ጉዳት ከፍተኛ በመሆኑ ለሕይወታቸው አስጊ ነው ተብሏል። ከጅጅጋና ከሌሎች የሶማሌ ክልል ተባረው በተለያዩ ቦታዎች የሰፈሩትን ዜጎች ለመርዳት መስከረም 18 ቀን 2010 ዓ ም የኦሮሚያ ክልል ባለሥልጣኖች በስልክ መልእክቶች ኤስኤምኤስ አማካይነት ገንዘብ ለማሰባሰብ ያካሄዱት ሕጋዊ ሙከራ ከአምስት ሰዓታት በኋላ በኢትዮ ቴሌኮም በድንገት መቋረጡ ጥያቄ ሳስነሳ ቆይቶ ነበር። የገንዘብ ማሰባሰቡ ሂደት በኢትዮጵያ ቴሌኮም ተፈቅዶና የኮድ መልእክቶች ተደርገውለት ማሰባሰብ በተጀመረ በአምስት ሰዓት ውስጥ ኢትዮ ቴሌኮም ለማገድ የተገደደበት ምክንያት እስካሁን ሳይገልጽ የቆየ ቢሆንም የማገድ ውሳኔ የተላለፈው በወያኔ የበላይ ባለሥልጣኖች ትእዛዝ መሆኑን አንድ በቅርቡ የተገኘ የኢሜይል መልእክት አጋልጧል። አንዱ ዓለም አድማሴ አባተ የተባለ የኢትዮ ቴሌኮም ዋና ሥራ አስኪያጅ ከጻፈውና በሚስጥር ከተገኘው የኢሜይል መልእክት ለማወቅ እንደተቻለው ቀደም ሲል የሶማሌው ክልል ፕሬዝዳንት ተብየው አቶ አብዲ ኡመር ኢሌ ለኢትዮጵያ ቴሌኮም ስልክ ደውሎ ተመሳሳይ አገልግሎት እንዲፈቀድለት መጠየቁና ከዚያም በጉዳዩ ላይ የተለያዩ የወያኔ ባለሥልጣኖች እንደተወያዩበትና ውሳኔ እንዳሳለፉበት ኢሜይሉ ይገልጻል። በዘረፋው ተግባር ላይ በሰፊው የተሰማራውና የሶማሌን የክልል ፖሊስ በማቋቋም ሆነ አብዲ ኡመር ወደ ሥልጣን በማምጣት የሚታወቀው ጨካኙ ጄኔራል ተብዬ ገብሬ ከደመቀ መኮንና ከከበደ ጫኔ ጋር በመሆን መክረው ጉዳዩን ውድድር ስለሚያስከትል ለኦሮሚያ ክልል የተሰጠው የስልክ አገልግሎት እንዲቋረጥ ተወስኗል የሚል መልእክት ኢሜይሉም የያዘ መሆኑ ታውቋል። ይህ ውሳኔ ለድሃው ተፈናቃይ ገንዘብ እንዳይሰበሰብ የሚያደርግ ሲሆን የወያኔ ባለሥልጣኖች ለዜጎች ያላቸውን የጭካኔ ባህሪ የሚያሳይ ከመሆኑ በላይ በየቦታው ለነበረው የዜጎች የእርስ በርስ ግጭት ምክንያቱና አባባሹ ወያኔ መሆኑን የሚያረጋግጥ ነው። በወያኔ ወታደራዊ ተቋም ስር ያለው ሜቴክ የተባለው ግዙፍ የዝርፊያ ድርጅት በኢሊባቡር በያዩ ወረዳ ተፈቅዶለት ሲሰራበት የነበረው የከሰል ማዕድን ሥራ በክልሉ አስተዳደር የተነጠቀ መሆኑ ተገልጿል። ከስድስት ዓመት በፊት ባርከበ ቁባይ ትእዛዝ የከሰል ማዕድን ማውጣት ሥራ የተፈቀደለት የግንባታው ሥራ በዚሁ በሜቴክ እንዲሠራ ታቅዶ ለነበረው ለያዩ የማዳበሪያ ፋብሪካ ጥቅም ላይ እንዲውል ነበር። የተለያዩ ምክንያቶችን በመስጠት ሜቴክ የያዩ ማዳበሪያ ፋብሪካውን ሥራ በማጓተት እስካሁን ሳይጠናቀቅ የቀረ ሲሆን የከሰሉን ምርት እያመረተ ግን ሕገ ወጥ በሆነ መንገድ ላለፉት ስድስት ዓመታት ወደ ውጪ ሲሸጥ ቆይቷል። ሜቴክ 13900 ካሬ ሜትር የሚሆነውን መሬት በመጠቀም ለክልሉ አስተዳደር መክፈል ያለበትን 47 ሚሊዮን ብር የመሬት ክራይ ሳይከፍል ቆይቷል። በዚህ ምክንያት አስተዳደሩ የከሰል ማዕድኑን ከሜቴክ ነጥቆ በአካባቢው ያሉ ወጣቶች እንዲያስተዳድሩት ያደረገ መሆኑን ተገልጿል። በአካባቢው አየር ላይ ብክለት በማስከተሉ እንዲዘጋ ተደርጎ በነበረው የሱልታይ ቆዳ ፋብሪካ ውስጥ ከ400 የበለጡ የወያኔ ወታደሮች እንዲሰፍሩበት የተደረገ መሆኑን የዜና ምንጮች አጋልጠዋል። ወደ ተዘጋው ፋብሪካ ከገቡ አንድ ወር በላይ ያስቆጠሩት ወታደሮች ወደ ፋብሪካው የገቡት የከተማውን አስተዳደር በመጠየቅና ፎርማሊቲ በመፈጸም እንዳልሆነ የታወቀ ሲሆን በፋብሪካው ህንጻ ውስጥ እንዲኖሩ የተደረገው ለምን ጉዳይ እንደሆነ የታወቀ ነገር የለም ተብሏል። የቆዳው ፋብሪካ በቻይናውያን ባለሀብቶች ተቋቁሞ ሲሰራ የነበረ ሲሆን በአካባቢው አየር ብክለት በመፍጠሩና በአካባቢው ባሉ የቀንድ ከብቶች ላይ ጉዳት በማድረሱ ምክንያት እንዲዘጋ የተደረገ መሆኑ ይታወቃል። በግብጽ በሱዳንና በወያኔ አገዛዝ መካከል ያለው አለመግባባት እየጨመረ በመምጣቱ ከፍተኛ ውጥረት የተፈጠረ መሆኑ እየተነገረ ነው። የወያኔው የውጭ ጉዳይ ሚኒስትር ቃል አቀባይ ተብየው የአባይ ጉዳይ ለኢትዮጵያ የሞትና የሽረት ጉዳይ ነው ካለ በኋላ ችግሩን እየፈጠረች ያለችው ግብጽ ነች በማለት ክስ አቅርቧል። የሱዳን የውጭ ጉዳይ ሚኒስትር ሰሞኑን በሰጡት መግለጫ ግብጽ በግድቡ ላይ ተቃውሟን የምትገልጽ እስካሁን ስትወስደው የነበረውን የሱዳን የውሃ ድርሻ ያስቀርብኛል በማለት ነው ብለዋል። የግብጽ የውጭ ጉዳይ ሚኒስትር በሰጡት የአጸፋ መልስ የሱዳን የውጭ ጉዳይ ሚኒስትር የተናገሩትን አውግዘው ንግግራቸው ትክክለኛነትን ያልያዘ ከመሆኑም ሌላ የተነገረበት ወቅትና ሁኔታ ሌላ ጥርጣሬ ሊያስነሳ ይችላል ብለዋል። ከጥቂት ቀናት በፊት የግብጹ ፕሬዝዳንት አልሲሲ የአባይ ውሃ ለግብጽ የህልውና ጥያቄ መሆኑንና ማንም ለግብጽ የተሰጣትን ድርሻ መቀነስ አይችልም የሚሉ ቃላቶችን በመወርወራቸው ተዘገበ ሲሆን በሁሉም አካባቢ እየተሰጠ ያለው መግለጫ ውጥረቱን እያባባሰ ነው ተብሏል። በሊቢያ ውስጥ በማጎሪያ ጣቢያዎች የሚገኙ ስደተኞች በከፍተኛ ስቃይና በደል ውስጥ መሆናቸው ከዚህ ቀደም የተዘገበ ሲሆን የሩዋንዳ መንግሥት የተወሰኑትን ለመውሰድ የተስማማ መሆኑን ገልጿል። የሩዋንዳው የውጭ ጉዳይ ሚኒስትር በትዊተር ባስተላለፉት መልእክት ሩዋንዳ ትንሽ ብትሆንም ለተወሰኑቱ ቦታ አታጣም በማለት ስደተኞች እንዲወስዱ ገልጸዋል። ሩዋንዳ ምን ያህል ስደተኞች ለመውሰድ ፈቃደኛ እንደሆነች ያልተገለጸ ከመሆኑ በላይ ከመጀመሪያው ወደ አውሮፓ ለመሄድ አቅደው የነበሩ ስደተኞች ወደ ሩዋንዳ ለመሄድ ፍላጎት ይኑራቸው አይኑራቸው የታወቀ ነገር የለም። በዛሬ ያለን ዜና በዚሁ ተጠናቀቀ።
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት። ክፍል 5 ምዕራፍ 7 ጦርነቱ ተጀመረ። ራስካሳ የምትናገረው አንሳጥን ልኮልሃል ጌታዬ አለ እጅግ በሚያስደንቅ ሁኔታ በተጠንቀቅ ቆሞ ወታደራዊ ሰላምታ እየሰጠኝ። ምንም እንኳ በባዶ እግሩ ቆሞ የተጨማደደች ኮፍያውን ቢደፋም ቆፍጣና ወታደር እንደሆነ አያጠራጥርም ነበር። ሳጥኗ መናገር ታቆመች ሰንብታለች አሉ። አለኝ አሁንም በተጠንቀቅ እንደቆመ በረንዳው ላይ አንድ ከፍና አርጀት ያለች ሳጥን ተቀምጣለች። ሳጥኗ ገመዶቿ ተጎልጉለው ወደ ውጭ ወጥተዋል። እንደ ሬዲዮ ነገር መሆኗ ነው። መጀመሪያ አካባቢ እንደ ሙከራ ከተሰሩት ባለ አራት መብራት ሬዲዮኖች አንዷ መሆኗ ነው። በርከት ያሉ ምሽቶች ስፈታና ስገጥ ሰነባብቼ አንድ ቀን ያቺ ሳጥን መናገር ጀመረች። ሳጥኗ ቀስ እያለችም ወዳጆች ታፈራልኝ ጀመር። ሳጥኗ መናገር ከጀመረችበት ቀን ጀምሮ ሁል ጊዜ ማምሻውን ላይ ሁለት የማይነጣጠሉ ካባይ ማዶ የመጡ የሸዋ ሹሞች መጠጫቸውን ይዘው በበረንዳ ላይ ይቀመጣሉ። ብዙ ጊዜ ወደ ቤት እንዲገቡ ብጋብዛቸውም አሻፈረኝ ስላሉ ሁሌም በረንዳ ላይ ቁጭ ብለን መጠጫችንን እየማግን ሳጥኗን እንሰማ ነበር። አሁን ትንሽ አማርኛ የተሻሽሎ መናገር ስለቻልኩ በጎደለው ኪሩቤል እየሞላ ሳጥኗ የምትቀባጥረውን እየተረጎምኩላቸው ስንስቅ እናመሽ ነበር። አንድ ቀን ጠንከር ያለ ኡካታ ያለበት ድምፅ ሰማን። ሳጥኗን ቀስ ብዬ ላስተካክላት ሞከርኩ። በኡካታው ግን እየበረታ መጣ። አልፎ አልፎ ኢትዮጵያ ኢትዮጵያ የሚል የብዙ ሺህ ሕዝብ ድንፋታ ይሰማል። ቀጥሎም የሙሶሎኒ ድንፋታ ጀመረ። 40 ዓመት ጠብቀናል፣ በቃ አለቀ። ሙሶሎኒ የኢትዮጵያን ስም በጠራ ቁጥር በፓላዞ አደባባይ የተሰበሰበው ሕዝብ ይጮሃል። በዚያች ሳጥን የሚጮኸው ሕዝብ ደስተኛ ይመስላል። እኔና ወዳጆቼም የሆነ ነገር ይወረን ጀመር። እየወረረን ያለው ስሜት ግን ደስተኛ አልነበረም። ወዳጆቼ ዛሬ ትርጓሜ አላስፈለጋቸውም፣ ገብቷቸዋል። መጣው ማለቱ ነው ይሄ ሙሶሎኒ አሉና ድንገት ብድግ ብለው ወደ ሰፈራቸው ሄዱ። እኔም ወደ ክፍሌ ስገባ ያዕቆብ የራስ ካሳን ሽልንጎች እየቆጠረ ወደ ሳጥኑ ይከታል። ልረብሸው አልፈለግኩምና ወደ ውጭ በመውጣት ከወትሮው በተለየ ሁኔታ ደብረ ታቦርን ቁልቁል አየኋት። አሳዘነችኝ። ወዲያው የቤኒቶ ሙሶሎኒን ድንፋታ እናቴ ስትሰማ ስጋቷ ታየኝና አዘንኩ። ምን እየሰራሁ ነው ብዬ ራሴንም ደጋግሜ ጠየቅኩ። ኢትዮጵያን ማንም አይረዳትም፣ ብቻዋን ናት። ሙሶሎኒን ሐሳቡን እንደገና እንዲያይ የሩሲያ የማስፈራሪያ ቃል እንኳ አላቆመውም። ምን ያድርግ? ፈረንሳዮችና እንግሊዞች አይዞህ፣ ከእግዚአብሔር የተሰጠህ ቅዱስ መብትህ ነው ብለውታል። አሜሪካ እንኳ ሳትቀር በተዘዋዋሪ ደግፈዋለች። አርፈሽ ተቀመጭ፣ ይሄ ነጻነት የምትዩ ትግልና መፈራገጥ ለመላላጥ ነው ብላታለች ኢትዮጵያን። አይ ኢትዮጵያ! በደብረ ታቦር ያለሁ ብቸኛ አውሮፓዊ መሆኔ ሲታወቀኝ ሐዘን ተሰማኝ። ወዲያው ለዚች ለተቀደሰች አገር ከነዚህ ምስኪን የገበሬ ወታደሮች ጎን በታላቅ ድፍረትና ጀግንነት መውደቅ በእግዚአብሔር የሚታደሉት ታላቅ ጸጋ መሆኑን ስረዳ ልቤ በደስታ ተሞላች። ከዚህ ቅጽበት ጀምሮ ኢትዮጵያዊ ሆኛለሁ። አዎ፣ ያ ወጣት እንዳለው የአገሬን ድንበር ጥሶ የሚመጣን ወራሪ ጦር እንደ ቆሎ ቆለዋለሁ፣ እንደ ሙጃ ዘረጋዋለሁ፣ አጭለዋለሁ። እንዲህ ብቻዬን ስፎክርና ስሸለል ራስ ካሳ የሰጡኝ አንበሳ አሽከር ቤተ መንግሥት እንደምፈለግ ነገረኝና በሩጫ መንገዴን በሸለቆዎች እያቆራረጥኩ ስደርስ ቤተ መንግሥት ከወትሮ በተለየ ሁኔታ በሰው ተሞልቷል። በርካታ ሹማምንት በቡድን በቡድን እየሆኑ ይመክራሉ። አንዳንድ ሹሞች ጥይት ለወታደሮቻቸው ማደል ጀምረዋል። ራስ ካሳ ከልጃቸው ከደጃዝማች ወንደሰን ጋር ቆመዋል። ከፊት ለፊታቸው ሁለት አየር መቃወሚያ መድፎችም ተጠምደዋል። ራስ የኔ ዜና ብዙም አላስገረማቸውም። ይልቁንም እሳቸው እኔ ያልሰማሁትን ወሬ ነገሩኝ። ወደ ጎን ወስደው ራስዩም ደውሎ እንደነበርና የጣሊያን አውሮፕላኖች አድዋን በቦምብ መደብደባቸው ነገሩኝ። እንዲ ስለሁኔታዎች ስንመክር አንድ ከመረጡ ብዛት ሳምባው ባፉልት ወጣ የደረሰች የሚመስል አሽከር ያለከለከ መጥቶ ለራስ ከንጉሰ ነገስቱ የተላከ ቴሌግራም ሰጣቸው። ራስ ካሳ ቴሌግራሙን እንደነገሩ አይታድርገው ወደኔ መለስ ብለው ከፍ ባለ ድምጽ ተዘጋጁ ነገ እንንቀሳቀሳለን አሉ። ወዴት? ወደ ጦር ግንባር። ከንጉሰ ነገስቱ ትእዛዝ ደርሶኛል ጦራችንን ይዘን በማለዳ ወደ ሰሜን እንድንሄድ አሉና ድንገት ዘወር ብለው ወደ ቤተ መንግስት ገቡ። በኋላ ላይ አሽከርየው እንዳጫወተኝ ራስ ካሳ እልፍኝ ገብተው በር ዘግተው ለረጅም ሰዓት አለቀሱ አነቡ። የራስ ካሳ አምባ የፍርሃት አልነበረም። የራስ ካሳ አምባ ለብዙ ሺህ ያለ ኃጢአታቸው ለሚረግፉ የኢትዮጵያ ልጆች ነበር። ራስ ካሳ ከልፍኛቸው ወጥተው ከጦሩ ጋር ወደሚንቀሳቀሰው ቤተ ክርስቲያን በመሄድ እግዚአብሔርን ሲማጸኑ ቆይተው ወደ ቤተ መንግሥት ሲመለሱ በርካታ ሹሞችና ታላላቅ የጦር አበጋዞች በዝምታና በትካዜ ራስ ካሳን ይጠብቁ ነበር። ዘመናዊ መሳሪያ የታጠቀውን ወራሪ ጦር ለማቆም የያዙት ወታደር ከቶም እንደማይቻለው ጠንቅቀው ያውቃሉ። ግን ሌላ አማራጭ የላቸውም። እናም ለአገር ለወገን ለታሪክ ለመሞት ቆርጠዋል። የገበሬው ወታደር ጦር ሜዳ እስኪደርስ እንደ ሕፃን ልጅ ጓጉቷል። አብዛኛው ከራስ ካሳ የተሰጠውን አዲስ ጠመንጃ በፍቅር ያሻሻል፣ ይፈታል፣ ይገጥማል። በሕይወት ለመቆየት የቀረችው ጓደኛው ነችና አፈቀራት፣ ወደዳት፣ አሻሻት፣ ተሸከማት። 40 ዓመት ሙሉ ታሪክ ሲሰሙ የጀግንነት ጀብዱ ሲያደምጡ ኖረዋል። አሁን እነሱም እነሆ ጀብዱ ለመፈጸም ቀናቸው ደርሷል። ታላቁን የአድዋ ድል ለመድገም ባለ ታሪክና ባለ ገድል ጀግና ለመሆን። እውነት ለመናገር ኢትዮጵያ ለጦርነቱ ዝግጁ አልነበረችም። ሙሶሎኒ ግን ለዓመታት ሲዘጋጅበት ኖሯል። የሙሶሎኒ ሰላዮች በሃይማኖትና በተለያዩ የሳይንስ ምርምሮች ስም ያልዳሰሷት መንደር፣ ቀበሌ፣ አምባ አልነበረችም። ከነዚህ ተመራማሪዎች መካከል አንዳንዶቹ በጦር ሜዳ ታላላቅ የጦር መኮንነት ማዕረግ ይዘው ቆይተዋል። ከ6 ዓመታት በፊት ከጓደኛዬ ከአሊዮስ ፓላክ ጋር ምስራቅ አፍሪካን በጎበኘውበት ጊዜ በሰሜን ኢትዮጵያ በፈረስ ስንዘዋወር ጣሊያኖች በኢትዮጵያ ድንበሮች ላይ ጠንካራ ምሽጎች ሲገነቡ ገርሞን ነበር። አዲቋላ አንድ ከፍተኛ የጣሊያን መኮንን የመሳሪያ ግምጃ ቤት ሹም ዓመቱን ሙሉ ወደ ኢትዮጵያ ድንበር የጦር መሳሪያ እንደሚያመላልሱና ይሄ የሚያገዙት መሳሪያ ኢትዮጵያን አይደለም ጠቅላላውን አፍሪካን ለመግዛት ይበቃል ሲል በታላቅ ጉራ ተናግሯል። ጣሊያኖች በትልልቆቹ የኢትዮጵያ ከተሞች ሁሉ የቆንስል ቢሮ ከፍተዋል። እነዚህ የቆንስል ቢሮዎች የሚመሩት ከፍተኛ ወታደራዊ ማዕረግ ባላቸው ሰዎች ነበር። ቆንስል የከፈቱበት ዋናው ምክንያትም ግልጽ ነው፣ ለጦርነትና ለስለላ። ለምሳሌ ጣሊያኖች በአድዋ ከ3 ሚሊዮን ሊሬ በላይ የፈጀ ሕንፃ ሰርተዋል። በዚያን ጊዜ ኮሎኔል ቶኚ ይህ ሕንፃ አንድ ቀን የአድዋው ገዢ መቀመጫ ይሆናል ሲል በድፍረት ተናግሯል። የጎንደሩና የመቀሌዎቹ ቆንስሎች በሙሉ ወታደራዊ መኮንኖች ናቸው። የደሴው ቆንስል ጀነራል አራንቶን በጣሊያን የጦር ሰራዊት ውስጥ ከፍተኛ ቦታ የነበረው ሰው ሆኖ ደሴ መወዘፉ ዓላማ ቢኖረው ነው። የሐረሩ ቆንስል ድፍረት ደግሞ በጣሙን የሚገርም ነው። ያለምንም ይሉኝታና ፍራንቻ በየጊዜው የሐረርንና የሶማሌን ድንበር ይጎበኝ ነበር። በቆንስሉ ቢሮ ተቀምጦ የሰራበት አንድም ቀን አልነበረም። ጦርነቱ ሊጀመር ግድም ከሐረር አነሱትና በኋላ የግሪያዚያኒ የደህንነት ጉዳይ ኃላፊ ሆኖ አዲስ አበባ ገባ። ከዚህ በተጨማሪ ጣሊያኖች በመላው ኢትዮጵያ በቁልፍ ቦታዎች ሁሉ የተሰገሰጉ ሰላዮች ነበሯቸው። በአዲስ አበባ በርካታ አውሮፓውያንና የሌሎች አገር ዜጎችም ለጣሊያኖች ይሰልሉ ነበር። አንድ የኢትዮጵያ ባንክ ሰራተኛ ፈረንጅ ባጭር ሞገድ የምትስተላልፍ የመገናኛ ሬዲዮ ቤቱ ቀብሮ እስከ ጦርነቱ ፍጻሜ ድረስ ለጣሊያኖች መረጃዎችን ያቀብል ነበር። ሌላው የሶሪያ ተወላጅ ሆነው ናስር የሚባል አረብ በወዶ ገባነት የኢትዮጵያ ሰራዊት አባል ሆኖ በንጉሱ ትዕዛዝ በጅጅጋ የኢትዮጵያ ሰራዊት ንብረት የነበሩትን ተሽከርካሪዎች እንዲያስተዳድር የተሾመ ሰው የጣሊያኖች ሰላይ ነበር። የናስርን የመገናኛ ሬዲዮ የደቡብ ግንባር የኢትዮጵያ ሰራዊት በጦርነቱ መጨረሻ ላይ አግኝቶታል። ሙሶሎኒ በታላቅ ጥንቃቄ ለጦርነቱ ሲዘጋጅ ነበር። አዎ፣ በአድዋ ጦርነት በአጼ ምኒልክ ድል ተመታ የአፍረት ካባ ተከናንባ ላለፉት 40 ዓመታት የኖረችውን አገሩን ስም ሊያድስና ከሁሉም በላይ ለመበቀልና በአፍሪካ ቁልፍ ቦታ ያላትን ታላቋንና ነጻዋን ኢትዮጵያን የራሱ ለማድረግ ቆርጦ ተነስቷል። የወልወሉን ግጭትም የፈጠረው ለዚሁ ዓላማው ብቻ ነበር። ማርሻል ኢሚሊዮ ደቦኖ ስለዚሁ ጦርነት የጻፈው ማስታወሻ ለዚህ ጥሩ ምስክር ነው። ማርሻል ደቦኖ ከመጀመሪያው ጊዜ ጀምሮ ኢትዮጵያን የወረረው ጦር ዋና አዛዥ ከመሆኑም በላይ ወረራውን የነደፈው እሱ ነበር። ይሄ ወረኛ ማርሻል ባወጣው መጽሐፉ ላይ ያቀረባቸው መረጃዎቹ የጦርነቱን እውነተኛ ገጽታ ቁልጭ አርገው ያሳያሉ። ሙሶሎኒ ለማርሻል ደቦኖ የጻፈው ደብዳቤ ቃል በቃል ሲተረጎም ምናልባት ንጉሱ እኛን የመውጋት ሐሳብ ከሌለው እኛ ማድረግ አለብን ይላል። በሌላ ደብዳቤ ሙሶሎኒ ሲጽፍ ምናልባት ከዓለም ህብረት መውጣት እንገደድ ይሆናል፣ ቢሆንም የጦርነቱ ጅማሬ ካቀድነው ጊዜ ማለፍ የለበትም ብሏል። ከሁለት ወር በፊት ማርሻል ደቦኖ በራሱ በሙሶሎኒ እጅ የተጻፈ ምስጢራዊ ደብዳቤ ደርሶት ነበር። በዚህ ደብዳቤ ሙሶሎኒ ሲጽፍ እርግጠኛ ነኝ በጥቅምት መጨረሻ ወይም እንዲያውም በመስከረም መጨረሻ ላይ አንተ ራስህ ቀዳሚ እርምጃ ወስደህ ጦርነት መጀመር ስላለብህ 300 ሺህ ወታደሮች ከ330 እስከ 500 አውሮፕላኖችና 500 ታንኮች ጋር ተልኮልሃል ይላል። ገና የክረምቱ ጊዜ ከማለቁ በፊት በምጽዋ የጦር መሳሪያዎች ተከማችተዋል። እናም ደቦኖ በማጓጓዣ እጥረት ምሬቱን ለሙሶሎኒ ሲያቀርብ ሙሶሎኒ አለምንም ቅዋሜ ደቦኖ የጠየቀውን እያንዳንዷን ጥቃቅን ነገር ሳይቀር አሟልቶ ላከለት። ሁለት ዲቪዥን ሙሉ ጦር ምጽዋ ሲደርስ ማርሻል ደቦኖ ሌላ ኃይል ሲጠይቅ ሙሶሎኒ ያለምንም ማንገራገር የጠየቀውን ላከለት። ሙሶሎኒ እንዲህ ለጦርነት በምጽዋ ሲዘጋጅ በእንግሊዞች ሐሳብ እርግጠኛ ስላልነበረ ይህንን ጦር በባህር እንዲከላከሉ ሁለቱን የጦር መርከቦች በአድሚራል ቫኑቴሊሆ አዛዥነት በቀይ ባህር አቆማቸው። ማርሻል ኢሚሊዮ ደቦኖ በእጁ የገባውን ጦር በሦስት ክፍለ ጦሮች ከፍሎ ኢትዮጵያን ለመውረር እየተዘጋጀ ሲጠብቅ ከሙሶሎኒ ቴሌግራም ደረሰው። በቴሌግራሙም ሙሶሎኒ ለደቦኖ ሲጽፍ ኮንፈረንሱም ምንም አልወሰነም፣ ጄኔቫ ምንም አይወስንም፣ አንተ ወስን ይላል። ከተወሰኑ ቀናት በኋላ ጀነራል ዳሳ ኦራንክ ወደ ኤርትራ ተመልሶ ጥብቅ ምስጢር ያዘለ ከሙሶሎኒ የተላከ ደብዳቤ ለማርሻል ደቦኖ አመጣለት። በዚህ ደብዳቤው ሙሶሎኒ ይሄ ጦርነቱን ከመጀመር በፊት የምጽፍልህ የመጨረሻ ደብዳቤ ነው። ከመስከረም 10 ቀን በፊት የመጨረሻውን ትዕዛዜን ጠብቅ። በዚያን ጊዜ ሌላ ሁለት ተጨማሪ ዲቪዥንና በርካታ አውሮፕላኖች እጅህ ይገባሉ ብዬ አስባለሁ። ይህ ኃይልም ጦርነቱን ለመጀመርና ያቀነውን ለመፈጸም የሚበቃ ይመስለኛል። ቀጥሎም ልክ ከመስከረም 10 ቀን በኋላ ቴሌግራም መልእክቱ ደርሶኛል የሚል ቃል ሲደርስህ በሚቀጥለው 24 ሰዓት ውስጥ ወረራውን ትጀምራለህ፣ መስቀልንም በድል መሬት ታከብራለህ ይላል የሙሶሎኒ ደብዳቤ። ማርሻል ደቦኖ በአዲስ አበባ ያሉት የጣሊያን ዲፕሎማቶች እስኪወጡ ድረስ ጣሊያን በኢትዮጵያ ላይ በይፋ ጦርነት እስክታውጅ መጠበቅ እንዳለባት ለጠየቀው ጥያቄ ሙሶሎኒ ምንም ጦርነት ማወጅ ብሎ ነገር የለም፣ ጥቅምት 3 ቀን 1928 ከመንጋቱ በፊት ሌሊት ላይ ጦርነቱን እንድትጀምር አዝዣለሁ፣ ለዚህ ቴሌግራሜ አስቸኳይ መልስ እጠብቃለሁ ሲል መለሰለት። ማርሻል ደቦኖ በመጽሐፉ ላይ አምኖ እንደጻፈው የኢትዮጵያ ጦር ሁኔታ ይሄን ያህል የሚያሰጋ ስላልነበረ ጦርነቱን ማወጁ ብዙም እንዳላስጨነቀው አምኖ ጽፏል። ጥቅምት 2 ቀን 1928 ሙሶሎኒ የተለመደውን ኢትዮጵያን የማስፈራራት ድንፋታውን በሮማ አደባባይ ሲደነፋ ማርሻል ደቦኖ ለሶስቱም ክፍለ ጦር አዛዦች ጀነራሎች ቀጭን ትዕዛዝ ሰጠ። አንደኛው ክፍለ ጦር አዲግራትን እንዲይዝ፣ ሁለተኛው ክፍለ ጦር አድዋን፣ ሶስተኛውና ኤርትራውያን የሚበዙበት ክፍለ ጦር በሁለቱ ክፍለ ጦሮች መካከል ግንኙነት ሳይቋረጥ ኢንጢቾን እንዲይዝ አዞ ጦሩን ኢትዮጵያን እንዲወር ላከው። ጥቅምት 3 ቀን 1928 ዓ.ም ገና ከመንጋቱ በፊት በትክክል ልክ ሙሶሎኒ እንዳዘዘው የጣሊያን ሰራዊት የኢትዮጵያን ድንበር ጥሶ መረብን ተሻገረ። ምዕራፍ 8 ራስዩም መንገሻ። በአድዋ ከተማ የመስቀል በዓል እየተከበረ ነበር። ራስዩም የአጼ ዮሐንስ የልጅ ልጅና የምዕራብ ትግራይ ጠቅላይ ገዥ የመስቀል በዓልን ምክንያት በማድረግ በአድዋ የጣሊያን ቆንስል ከነሙሉ ሰራተኞቻቸው በቤተ መንግስታቸው የራት ግብዣ አድርገውላቸው ነበር። አይ ራስዩም፣ ጣሊያኖቹ ግብዣው ሳያልቅ ይቅርታ ጠይቀው በጊዜ ሲወጡ እንኳ አልጠረጠሯቸውም ነበር። አንድ በአውሮፓ የተማረ ኢትዮጵያዊ በቆንስሉ ውስጥ አስተርጓሚ ሆኖ የሚሰራ ልጅ በኋላ በተንቬን ተገናኝተን እንዳጫወተኝ ጣሊያኖቹ ከራስዩም ግብዣ በጥድፊያ ወደ ቆንስል ሕንጻቸው ተመልሰው የተለያዩ መዝገቦችን ሲያቃጥሉ እንዳመሹና መሸከም ያልቻሉትን በርካታ ጠመንጃ ወደ ወንዝ ውስጥ ጨምረው በዚያው ምሽት በሚስጥር አድዋን ለቀው ሸሹ። ግን እነዚህ ችኩሎች እድለቢሶች ነበሩ። ምንም እንኳ በሽሽታቸው ዋናውን መንገድ ለቀው ጫካ ጫካውን ያለ ብዙ ችግር ሲጓዙ ቢያድሩም በመጨረሻ ድንበር ላይ ተያዙ። እነዚህ የቆንስሉ ሰራተኛ ጣሊያኖች ድንበር ላይ ሁለት ስህተት ሰሩ። አንደኛ፣ የመውጫ ደብዳቤ ከገዢው ከራስዩም አልያዙም ነበር። ሁለተኛ፣ የዲፕሎማሲ መብታቸውን እንኳ ለመጠቀም ሳይሞክሩ ቀድመው ጉቦ ለመስጠት ተሽቀዳደሙ። እውነትም እድለቢሶች ነበሩ። የዚያን ዕለቱ የድንበር ጠባቂዎች አዛዥ ፍጹም ሐቀኛ ስለነበር ትናንት ራት በክብር ወደ በሉበት ቤተ መንግሥት እንደ ሌባ ታስረው ተልከው በምርኮኛ ደንብ እስር ቤት ወረዷት። ጣሊያኖች አድዋን በአውሮፕላን ሊደበድቡ ነው የሚለው ወሬ በመጠንከሩና ራስዩም የከተማውን ሕዝብ ቅሌን ጨርቄን ሳይል አድዋን ለቆ እንዲወጣ በማዘዛቸው አድዋ ገና ሳትወረር የተወረረች ከተማ ትመስል ጭር አለች። ራስዩም ከነጦራቸው ቤተ መንግሥታቸውን ለቀው ከአድዋ ወጣ ብለው ከጫካ ገብተው የንጉሠ ነገሥቱን ተጨማሪ ትእዛዝ እየጠበቁ እንደ ተቀመጡ ምርኮኞቹ እስር ቤት እንደ ተተዉ አስታወሱ። ግን እነዚያን እድለቢስ ጣሊያኖች ለአርባ ቀን እድላቸው ከመተው በስተቀር ሌላ አማራጭ አልነበረም። በአድዋ አንድ አውሮፓዊ ነበር። ኮሎኔል ፊዮዶር የቭጊኖቪች ኮናቫሎቭ ይባላል። ኮሎኔል ኮናቫሎቭ ለብዙ ዓመታት በኢትዮጵያ የኖረና የኢትዮጵያም ዜግነት ያለው ከመሆኑም በላይ በንጉሠ ነገሥቱ ቤተ መንግሥት ሲያማክር ስለኖረ ስለ ኢትዮጵያና ስለ ኢትዮጵያውያን ብዙ ጠንቅቆ የሚያውቅ ሰው ነው። ለዚያም መሰለኝ ንጉሠ ነገሥቱ ራስዩምን ያማክር ዘንድ የላኩት። ከኮሎኔል ኮናቫሎቭ ጋር በኋላ በጦር ሜዳ ተገናኝተናል። የሁለቱ ራሶች ጦር ኅብረት ከፈጠረ በኋላ ወደፊት እንደምናየው ሙሉውን የተንቤን ጦርነትም በአንድ ዋሻ ውስጥ አሳልፈናል። ኮሎኔሉ በአድዋ ስለገጠመው ነገር ሲያጫውተኝ እንዲህ ብሎኝ ነበር። መስከረም 23 ቀን ልክ ገና ጎህ እንደቀደደ አንድ የአድዋ ልጅ አውሮፕላን አውሮፕላን እያለ የራስዩምን የጦር ሰፈር በጠበጠው። ኮሎኔል በፍጥነት ለባብሶ ከአንድ አነስ ካለች ቤት ጣራ ላይ ወጥቶ ሰማዩን ይቃኝ ገባ። ያልጅ እውነት ነበረው። አድዋ በስተሰሜን 7 የሚያብለጨልጩ ነጭ ነጠብጣቦች ይታዩ ነበር። ኮሎኔሉ ጣሪያ ላይ እንደቆመ አውሮፕላኖቹ እየቀረቡ ሲመጡ ምናልባት የኃይል ሚዛናቸውን ለማሳየት ያድዋን ህዝብ ለማስፈራራት የተላኩ ስኳድሮች ይሆናሉ ብሎ ገመተ። ኮሎኔሉ ተሳስቷል። እነዚያ 7 የሰይጣን ቆርቆሮዎች ያድዋን ከተማ በማለዳ አጨሷት። በመጀመሪያው ዙር በተነሳው አቧራ የራስዩም ቤተ መንግስት መጥረፉን እንኳን ለማጣራት ኮሎኔሉ ሳይቻለው ቀረ። እነዚያ ቆርቆሮዎች አድዋን ደጋግመው እየዞሩ የተሸከሙትን ቦምብ አራገፉበት። በሙሶሎኒ አማች በካፒቴን ቻና በኋላ የሙሶሎኒ የውጭ ጉዳይ ሚኒስትር የሚመራው የአየር ኃይል አድዋን አደቀቃት። በዚያ ማለዳ በጊዜ ቤታቸውን ለቀው መውጣት ያልቻሉ 87 እናቶች፣ አሮጊቶች፣ አዛውንትና ልጆች ሕይወታቸውን ከፈሉ። ራስዩም በጊዜ ጥሩምባ ባያስነፉ ኖሮ ሰለባው ሺ ጊዜ እጥፍ በሆነ ነበር። የሚገርመው ነገር እነዚያ ለጣፈንታቸው ተትተው የነበሩት ምርኮኞች የታሰሩበት ቤት አንድ ቦምብ እንኳ ሳይነካው ቀረ። ጣሊያኖች መረጃ ኖሯቸው ሳይሆን የድልና ያጋጣሚ ጉዳይ ሆኖ ነው። ራስዩም ባስቸኳይ ሰው ልከው ምርኮኞቹን ወደ መሸጉበት የጫካ ጦር አስመጧቸው። ምናልባት በአድዋ ያሉ የተበተኑ ጦር ካገኟቸው እንዳይጨፈጭፏቸው በመፍራት ነበር ከአድዋ ወደ ጫካ ያስመጧቸው። ራስዩም ከጫካ ሳይወጡ የንጉሠ ነገሥቱን መመሪያ ሲጠብቁ በመቶ ሺዎች የሚቆጠር በዘመናዊ መልኩ የሰለጠነና በታንኮች የሚደገፍ ጦር የኢትዮጵያን ድንበር ጣሰ። የመጀመሪያው የጣሊያን ወታደር ወጣቱ መቶ አለቃ ሞርጋንቲኒ የኢትዮጵያን ድንበር መረብን ተሻግሮ የኢትዮጵያን መሬት ረገጠ። ከጥቂት ጊዜ ውጊያ በኋላ በአንድ ኢትዮጵያዊ የገበሬ ወታደር ግንባሩን በጥይት ተመትቶ ወደቀ። ጣሊያኖች የአርባ ዓመት ቂማቸው አድዋን እንደ አዙሪት እየዞሩ እንደ ሐምሌ ዝናብ የቦምብ ናዳቸውን አወረዱበት። የራስዩም ጦር ፈጽሞ ለጦርነቱ ዝግጁ አልነበረም። እንዲህ ጣሊያኖች አድዋን ከገጸ ምድር ለማጥፋት በቦምብ ሲያጋዩ የራስዩም ብቸኛ የጦር አበጋዝ በመቶዎች ከሚቆጠሩ ያልሰለጠኑ ወታደሮች ጋር ድንበር ላይ ቆሞ የኮቴ ቀረጥ ይቀበል ነበር። ያም በዛ ተብሎ በንጉሠ ነገሥቱ ትእዛዝ ከድንበር 40 ኪሎ ሜትር ወደ ኋላ እንዲያፈገፍግ ተደረገ። በዚህ ሰዓት የዓለም የዜና ማሰራጫዎች ስለ ታላቁ የአድዋ ደም መፋሰስ በሰፊው ለፈለፉ። በተለይ የፋሽስቶቹ የዜና ማሰራጫዎች አድዋን በቁጥጥር ስር ለማድረግ የተከፈለውን መስዋዕትነት አጋነው ብዙ ብዙ ከእውነት አርቀው አቀረቡ። እስቲ ምን አስዋሻቸው? ያለ ብዙ ደም መፋሰስ ያያዙትን ይዘዋል። ራስዩም እንደሆነ ካላቸው የዘብ ጦር ጋር የጣሊያንን ታንከኛና እግረኛ ለመግጠም ማለምም አይቻላቸው። ራስዩም ከነጦራቸው ከአድዋ ራቅ ብሎ በየጫካውና ጥሻው እንዳደፈጡ የንጉሡን መመሪያና ከመሃል አገር በመንቀሳቀስ ላይ ያለውን ጦር ተስፋ እያደረጉ ሲጠብቁ እነዚያን ከዳተኞች በቀል እንዳይደርስባቸው በመፍራት አስመጥተው የንጉሡን ተጨማሪ ትእዛዝ ሲጠብቁ ከንጉሡ ቴሌግራም ደረሳቸው። በደረሳቸው ቴሌግራም መሰረት ነጻ ለቀቋቸው። ራስዩም ትልቅ እፎይታ እየተሰማቸው በዚያችው ምሽት አጃቢ ጨምረው ቆንስሉን ሰራተኞች ምርኮኛ ጣሊያኖች እስከ አዲግራት ድንበር ድረስ ላኳቸው። ኢትዮጵያውያን እንዲህ አይነት ጨዋዎች ናቸው። በዚህ መልኩ በተጀመረ ጦርነት የመጀመሪያው የጣሊያን ብርጌድ ያለ ብዙ ችግር አዲግራት ገባ። እንደ መጀመሪያው የኢትዮጵያ ከተማ አዲግራት በወራሪው ጦር ስር ወደቀች። ከዛሬ 40 ዓመት በፊት መቶ አለቃ ላንቲኒ በሽንፈት የጣሊያንን ባንዲራ ከአዲግራት አደባባይ አውርዷል። ዛሬ ከ40 ዓመት በኋላ በአዲግራት ያው ባንቲኒ፣ ከ40 ዓመት በፊት መቶ አለቃ ዛሬ ጄኔራል የፋሽስቶችን ባንዲራ ባንድ በወላለቀ ጎጆ ጣሪያ ላይ መስከረም 25 ቀን 1928 ዓ.ም. ሰቀለ። ቀጥሎም አሁንም ከድንበር ተባቂው የራስዩ መታደሮች ጋር ለሁለት ሰዓት ያህል ተኩስ የገጠመው የሁለተኛው ክፍለ ጦር በጀነራል ማርቪን እየተመራ ያለ ብዙ ችግር አድዋን በጃቸው መስከረም 26 ቀን 1928 ዓ.ም ተመረጠ ረፋዱ ላይ አስገቡ። ጣሊያኖች አድዋን በቀላሉ እጃቸው ያስገቡበት ምክንያት በጣም ቀላል ነበር። ዋናው የኢትዮጵያ ጦር ያለው ገና መሃል አገር ነበር። የመቀሌ ከተማ ማወዳደቅ እጅጉን አስቂኝና አስለቃሽ ድራማ ነበር። የመቀሌው ገዢ ደጃዝማች ኃይለስላሴ ጉግሳ ከነጦሩ ወገኑን ከርቶ ለጣሊያኖች በመገበሩ በመቀሌ ከተማ የነበረ ሰው ቢኖር የድሮው የአዲስ አበባ ከንቲባ ባላምባራስ ወዳጆና ታማኝ አማካሪያቸው ሻለቃ ካሳ ብቻ ነበሩ። ሻለቃ ካሳ ኢትዮጵያ ካፈራቻቸው ጥቂት እውነተኛ ወታደራዊ መኮንኖች አንዱ ነው። ሻለቃ ካሳ በፈረንሳይ ሀገር በጦር አካዳሚ የተማረ ብልህ ሰው ሲሆን ንጉሠ ነገሥቱ ለአንድ ታላቅ ሥራ ጦርነቱ ከመጀመሩ ጥቂት ቀደም ብሎ ባላምባራስ ወዳጆን እንዲያማክር በሚል ሽፋን ወደ መቀሌ ላኩት። ሻለቃ ካሳ በመቀሌ ወደ 300 ከሚጠጉ ወታደሮቹ ጋር ብቻ ነበር። 300 በወጉ እንኳ ካልታጠቁ ከገበሬ ወታደሮቹ ጋር መቀሌን በጠላት እጅ እንዳይወድቅ መከላከል ነበረበት። የፋሽስቱ ጦር ከአዲግራት ተነስቶ በታላቅ ወኔ ያለ ብዙ ችግር ወደ መቀሌ ማምራቱን ሁሉም ሰምቷልና መጀመሪያ ባላምባራስ ወዳጆ የመቀሌን ከተማ ለቀው ከነጦራቸው ጫካ ገቡ። የባላምባራስ ወዳጆ ሰላዮች ባመጡት ወሬ ለጊዜው መቀሌ የገባው የደጃዝማች ኃይለስላሴ ጎግሳ ጦር ብቻ እንደሆነ ሲሰሙ ባላምባራስ ወዳጆ ከሻለቃ ካሳ ጋር በመምከር በተለያዩ ወረቀቶች የጽሑፍ ትዕዛዞች ያዘጋጃሉ። በጽሑፉም ውስጥ ፊታውራሪ እንቶኔ መቀሌን ከቦ ወደ መቀሌ የሚያስገቡ ሁሉንም በሮች እንዲይዝ፣ ቀኛዝማች እንቶኔ ከ10,000 ወታደሮቹ ጋር መቀሌን ከወደ ምዕራብ በኩል ያለ ምህረት እንዲያጠቃ፣ ፊታውራሪ እንቶኔ ከ20,000 ጦሩ ጋር በደህንነት እንዲጠብቅ እና ሌላም የውሸት ትዕዛዝና በእውነት የሌሉ ፊታውራሪዎችን ስም ጨምረው ምርጥ ሰዎቻቸውን የወረቀቱን ትዕዛዝ አስይዘው በደጃዝማች ኃይለስላሴ ጉግሳ ሰዎች ይማረኩ ዘንድ ትዕዛዝ ሰጥተው ይልኳቸዋል። የባላምባራስ ወዳጆ ሰዎች በትዕዛዙ መሰረት በደጃዝማች ኃይለስላሴ ጉግሳ ሰዎች እጅ በምርኮ ይወድቃሉ። ደጃዝማች ኃይለስላሴ ጉግሳ የባላምባራስ ወዳጆን ትዕዛዝ በቅጡ እንኳ ሳያነብ መቀሌን ለቆ ድንግርግሩ በወጣ ሁኔታ ሲሸሽ፣ የሻለቃ ካሳ ከ300 የማይበልጡት ጀግና ወታደሮች ከባላምባራስ ወዳጆ ወታደሮች ጋር ኅብረት ፈጥረው ጥቃት ይሰነዝራሉ። ምንም እንኳ የደጃዝማች ኃይለስላሴ ጉግሳ ሰዎች ብዛት ቢኖራቸውም ብዙ ሬሳዎች ጥለው መቀሌን ለቀው ሲወጡ ባላምባራስ ወዳጆና ሻለቃ ካሳ ወደ መቀሌ ሰተት ብለው ይገባሉ። በዚች አነስተኛ መቀሌን የመያዝ ጦርነትም 7 የደጃዝማች ኃይለስላሴ ጉግሳ ወታደሮችና 2 ጣሊያኖች ይማረካሉ። ምርኮኞቹ በዚያው ምሽት የሞት ፍርድ ተፈርዶባቸው ተገድለዋል። ብቻ ምን ያደርጋል፣ ባላምባራስ ወዳጆና ሻለቃ ካሳ ብዙም በመቀሌ ሳይሞቃቸው የጣሊያን ጦር በመድረሱ እንደገና መቀሌን ለቀው በህብረት ወደ ደቡብ ወርደው በአምባላጌ ተራራ ወደ ሰሜን በመጓዝ ላይ ካለው የኛ ጦር ጋር ተቀላቀሉ። በዚህ መልኩ የጀነራል ሳንቲኒ ጦር ጥቅምት 28 ቀን 1928 ከጧቱ 3 ሰዓት ያለ ብዙ ችግር መቀሌን ተቆጣጠራት። ምዕራፍ 9 የደጃዝማች ኃይለስላሴ ጉግሳ ክህደት። ጣሊያኖች ምንም አይነት ጦርነት ሳያውጁ የኢትዮጵያን ድንበር ጥሰው ከገቡ በኋላ በፕሮፓጋንዳቸው ለመላው የዓለም ሕዝብ እንዲህ ሲሉ ማደናገር ጀመሩ። ሆን ብለው ደጃዝማች ኃይለስላሴ ጉግሳን ከሞተው አባቱ ከራስ ጉግሳ የአጼ ዮሐንስ የልጅ ልጅ ጋር በማለዋወጥ ራስ ጉግሳ ከ12,000 ጦሩ ጋር ንጉሡን ከድቶ በኢትዮጵያ ስልጣኔ ለማምጣት ከሚጥረው የጣሊያን ጦር ጋር ተቀላቀለ እያሉ ለፈፉ። ራስ ጉግሳ ከሌሎች የኢትዮጵያ መኳንንት የሚለይበት ነገር ቢኖር ቀይ የራስ ጸጉሩና ጺሙ ብቻ ነው። ራስ ጉግሳ ይህን የብቸኛ ልጃቸውን ክህደት ሲሰሙ መቃብራቸውን ፈንቅለው እንደሚወጡ ጥርጥር የለውም። ወጣቱ ደጃዝማች ኃይለስላሴ ጉግሳ ሊበዛ 28 ዓመት ቢሆነው ነው ይሄ ደጃዝማች ጦርነቱ ከመጀመሩ ጥቂት ወራት በፊት ጀምሮ ከጣሊያኖች ጋር ሲደራደር ነበር። ልክ ጦርነቱ ሲጀመርና የጀነራል ሳንቲኒ ጦር አዲግራት ሲገባ ይሄ ደጃዝማች መቀሌን ለቆ ከጥቂት ወታደሮቹና አሽከሮቹ ጋር አዲግራት ሸሽቶ ገባ። ደጃዝማች ኃይለ ሥላሴ ጉግሳ ለምን አገሩን ከዳ? ይሄ ደጃዝማች የምር የፖለቲካ ችግር ነበረበት ወይስ የክደቱ ምክንያት የኢኮኖሚ ችግር ነው? እንደኔ የዚህ ወጣት ደጃዝማች ክህደት ከፖለቲካ ይልቅ የኢኮኖሚ ችግር ይመስላል። ደጃዝማች ኃይለ ሥላሴ ጉግሳ ከአባቱ ከራስ ጉግሳ ሞት በኋላ የተራቆተችውን የምስራቅ ትግራይን ግዛት ወርሶ በቅድመ አያቱ በአጼ ዮሐንስ ቤተ መንግሥት መቀሌ ገብቶ ተቀመጠ። ለዚህ ደጃዝማች እድል በሯን ለከፍተኛ ሥልጣን ወለል አርጋ የከፈተችለት መሰለ። ወጣት ነውና ከጊዜ ብዛት ትልቅ ቦታ እንደሚደርስ ምንም ጥርጥር አልነበረውም። ቢሆንም ንጉሠ ነገሥቱ ይህን ወጣት ደጃዝማች አያምኑትም ነበር። ባለቀይ ጺሙ አባቱ ራስ ጉግሳ ከልክ ባለፈ ሁኔታ ከጣሊያኖች ጋር ወዳጅ ነበር። ከጣሊያኖችም በርካታ ትልልቅ ስጦታዎችን ያለምንም ይሉኝታ ይቀበል ነበር። እናም ወጣቱ ደጃዝማች የአባቱን ፈለግ ተከትሎ ሲጓዝ ከርሞ አሁን ከማይመለስበት ክህደት ውስጥ ገባ። ቀድሞ ይህን የተገነዘበው አስተዋይ ንጉሥ ወጣቱን ከዚህ አጉል መንገድ ሊያወጣውና በተቻለ አቅሙ ወደ ራሱ ሊያቀርበው አስቦ ትንሿን ወጣቷን ልዕልት ልጁን ዳረለት። ይሁን እንጂ ይቺ ምስኪን እድለቢስ ልዕልት በድንገት ስትሞት ይሄ ወጣት ደጃዝማች ተመልሶ ነፃ ሆነና በተለያዩ የፖለቲካ ሻጥረኞች እጅ ወድቆ አሻንጉሊት ሆነ። ወጣቱ ደጃዝማች የተጎሳቆለችውን የምስራቅ ትግራይን ጠቅላይ ግዛት ወርሶ በመቀሌ ቤተ መንግሥት በተቀመጠ ጊዜ በመቀሌ ሦስት ግሪካውያን ነጋዴዎችም ይኖሩ ነበር። በኋላ ላይ እንደታየው እነዚህ ግሪካውያን ነጋዴዎች አንዱ ፓናይ ቪዮሎቲ ለጣሊያኖች ያደረ በጣሊያኖች የተገዛ ሰላይ ነበር። ፓናይን በግል ያውቀዋለሁ። ከስድስት ዓመት በፊት በሰሜን ኢትዮጵያ ስዘዋወር መቀሌ አግኝቼው ተዋውቄው ነበር። ይሁን እንጂ ያኔ ፓናይ ሁለተኛ ቆሻሻ ሥራ ምን እንደነበረ ግምቱም አልነበረኝም። ያኔ ፓናይ ቪዮሌቲ ቤቱ ጋብዞኝ ነበር። እናም በቤቱ አንዲት በጣም ሲበዛ ቆንጅዬ ልጅ እህቱ መሆኗ ነው አይቼ ነበር። ወጣቱ ደጃዝማች በዚች ወጣት ልጅ ውበት ተማርኮ በፍቅሯ ቢወድቅና የወንድሟ የፓናይ ቪዮሌቲ አሻንጉሊት ቢሆን ብዙም አይገርምም። ሲበዛ ቆንጆ ልጅ ናት። ችግሩ ታዲያ ያቺ ውብ ግሪካዊት ቆንጆ የምር ይህንን እድለቢስ ደጃዝማች አፍቅራው ነበር ወይስ እሷም እንደ ወንድሟ ቆሻሻ ጨዋታ እየተጫወተች ነበር? ይህን ጥያቄ መመለሱ ከባድ ነው። እውነታው ግን ይቺ ቆንጆ አብዛኛውን ጊዜ የምታሳልፈው ከወንድሟ ቤት ይልቅ በመቀሌ ቤተ መንግሥት ነበር። ዕድሜ ለዚች ቆንጆቱ ፓናይ ቪዮሎቲ በምስራቅ ትግራይ ፈላጭ ቆራጭ የደጃዝማች ኃይለ ሥላሴ ጉግሳ ብቸኛ አማካሪ ሆነ። እንዲህም ሆኖ ወጣቱ ደጃዝማች ምንም እንኳ ከጣሊያኖች ጋር ቢወዳጅም ስጦታዎች ቢቀበልም ጦርነቱ ሲነሳ ዞር በሉ ባገሬ አትምጡብኝ ብሎ ጦሩን እንደሚያነሳ የጠረጠረ አንድም ሰው አልነበረም። ሌሎች በርካታ ትላልቅ ሹማምንት የጣሊያኖች ወዳጆች ነበሩ። ስጦታዎችም ያላንዳች ይሉኝታ ይቀበሉ ነበር። ጦርነቱ ሲጀመር ግን በስጦታ በተቀበሏቸው ጠመንጃዎች በጦር ሜዳ ገጥመው ጥለው ወድቀዋል። እናም ወጣቱ ደጃዝማች ኃይለ ሥላሴ ጉግሳም እንዲህ እንደሚያደርግ ሁሉም ያምን ነበር። ይሁን እንጂ ያቺ ውብ ግሪካዊት ቆንጆ ወጣቱን ደጃዝማች በፍቅሯ ወጥመድ አስገብታ አሳመነችው። ወንድሟም አስፈላጊውን ነገር ሁሉ ከጣሊያኖች ጋር ተደራደረለት። ከማርሻል ደቦኖ እጅ የማረጋገጫ ደብዳቤም አመጣለት። እንዳልኩት ልክ ጦርነቱ እንደተጀመረ ደጃዝማች ኃይለ ሥላሴ ጉግሳ ከጥቂት ታማኝ ወታደሮቹና አሽከሮቹ ጋር መቀሌን ለቆ አዲግራት ሲገባ የጣሊያን ፕሮፓጋንዳ የዚህ ደጃዝማች ክህደት እንደ ታላቅ ድል ተጠቀመበት። ሙሶሎኒም ጊዜ ሳያጠፋ ደጃዝማች ኃይለ ሥላሴ ጉግሳን راس ኃይለ ሥላሴ ጉክሳ ብሎ በጣሊያኖች እጅ በወደቁ የኢትዮጵያ ግዛቶች ላይ በሙሉ ገዢ አርጎ ሾመው። ሙሶሎኒ ሲቸኩል ስሌት ላይ ተሳስቷል ማለት የዚህን የከደደ ጃዝማች ፈለግ ተከትለው ሌሎችም ሹሞች ለጣሊያን ይገብራሉ ብሎ ሲያስብ ተሳስቷል። ይህ የሙሶሎኒ ዘዴ ስህተት እንደነበር ደቦኖ ሳይደብቅ በመጽሐፉ ላይ ሲጽፍ የደጃዝማች ኃይለ ሥላሴ ኩክሳ ከህደት በሌሎች የኢትዮጵያ ጦሮችና አለቆቻቸው ላይ ምንም ተጽዕኖ አልነበረውም ሲል መስክሯል። ይሁን እንጂ በኋላ ካምባ አርአዶሙ ጦርነት ሽንፈት በኋላ ጣሊያኖች ምን ያህል የኃይል ብልጫ እንዳላቸው ያዩና ሽንፈት አይቀሬ መሆኑን የተረዱ በቀልን የፈሩ ያለቻቸውን ትንሽ ንብረት ለማዳን ያሰቡ በርከት ያሉ ሹማምንት ለጣሊያኖች ባንዳነት ማደራቸው አይካደም። እንዳልኩት ንጉሠ ነገሥቱ ስለ ደጃዝማቹ ጠባይ ጠንቅቀው ያውቁ ነበርና ጦርነቱ ከመጀመሩ ከመንፈቅ በፊት ሻለቃ ካሳን ልከው በደጃዝማቹ ላይ መረጃዎች እንዲሰበስብ አድርገው ነበር። ይህ ወጣት መኮንን በትክክል ደጃዝማቹ ለክህደት እየተዘጋጀ መሆኑን የሚጠቁሙ መረጃዎችን አሰባስቦ ነበር። ይሁን እንጂ የታላቁ ያጼ ዮሐንስ አራተኛ ወራሽ አገሩን ይከዳል ብሎ የሚያምነው አንድም ሰው አጣ። በመጨረሻ ተጨባጭ ማስረጃዎችን እጁ ማስገባት ቢችልም ጊዜው ዘግይቶ ነበር። ደጃዝማቹ ከድቷል። በኋላ በጦር ሜዳ ከሻለቃ ካሳ ጋር ተገናኝተናል። ከሻለቃ ካሳ ጋር በጦር ሜዳ በተገናኘን ጊዜ ደጃዝማች ኃይለ ሥላሴ ጉክሳ የመቀሌን ቤተ መንግሥት ሲጣደፍ ለቆ ወደ አዲግራት በሸሸ ጊዜና ሻለቃ ካሳ ከነገጋድራስ ወዳጆ ጋር በዘዴ መቀሌን ላጭር ጊዜም ቢሆን በተቆጣጠሩ ጊዜ በመቀሌው ቤተ መንግሥት ያገኛቸውን የተለያዩ ዶክመንቶች አሳይቶኛል። እነዚህ መረጃዎች አብዛኛዎቹ በጥብቅ ምስጢር የተያዙና በወቅቱ የኤርትራ ገዥ በነበረው በጀነራል በኋላ ማርሻል ደቦኖ የተፈረሙ ነበሩ። እነዚህ ዶክመንቶች ውስጥ ባንዱ ደብዳቤ ማርሻል ደቦኖ ለደጃዝማች ኃይለ ሥላሴ ጉክሳ ሲጽፍ የጣሊያን መንግስት በጣሊያን ባንክ ባለው የደጃዝማቹ የግል ባንክ ቁጥር 15000 የምኒልክ ጠገራ የብር ሽልንጎችን አስገብቷል ሲል ጽፏል። ጥቅምት መጨረሻ ላይ ጦራችን ኮረም ሲገባ መኮረም አንድ ፈረንጅ ታስሮ በወታደሮች እንደሚጠበቅ ሰማው። የታባቱ የጣሊያን ሰላይ ነው፣ ከመቀሌ ነው ይዘነው የመጣ ነው አለኝ ይህን እስረኛ የሚጠብቅ አንድ የመቀሌ ልጅ የሆነ ወታደር። ይህንን እስረኛ ፈረንጅ የታሰረበት ቦታ ድረስ ሄጄ ጎበኘሁት። በአንዲት ትንሽ ቆሻሻ ጎጆ ውስጥ በብረት ሰንሰለት ከጎጆዋ ምሰሶ ጋር ታስሮ በተጎዘጎዘው የሚሸት ሳር ላይ ተኝቷል። ይህን እስረኛ ባየሁት ጊዜ እንደማቀው ባውቅም የትና መቼ ይህን ሰውዬ እንዳየሁት ሊመጣልኝ አልቻለም። በመጨረሻ ይህ እስረኛ ማን እንደሆነ አስታወስኩ። አዎ፣ ፓናይ ቪዮሎቲ፣ የግሪኩ ነጋዴና የጣሊያኖቹ ሰላይ የደጃዝማች ኃይለ ሥላሴ ጉክሳ አማካሪና ቤተኛ የነበረው ነው። ምንም እንኳ በጣም የተጎሳቆለና በፊቱ ላይ ድካምና ተስፋ መቁረጥ ቢነበብበትም እሱ ራሱ ፓናይ ቪዮሎቲ ነው። ላነጋግረው ፈልጌ ነበር፣ ግን ዘቦቹ ከለከሉኝ። ደጃዝማች ኃይለ ሥላሴ ጉክሳ ከግሪካዊቷ የፓናይ ቪዮሎቲ እህት ጋር በክህደት ከመቀሌ ወደ አዲግራት በመሸሽ ሕይወቱን ሲያተርፍ ፓናይ ቪዮሎቲን ለአርባ ቀን እድሉ በመቀሌ ተወው። ይህን ሰው ምን ሊያደርጉት አስበዋል ብዬ ራስ ካሳን ጠየኳቸው። ለንጉሱ ወደ ዘሴ እልከዋለሁ፣ ንጉሱ የፈለጉትን ያድርጉት። በርግጥ ሞት ይገባው ነበር፣ ግን በዚህ ከንቱ ከሃዲ ደም ማን እጁን ያጨማልቃል አሉኝ ቆጣ ብለው። ምዕራፍ 10 ጦራችን በጉዞ ላይ። የአድዋ ከተማ በጣሊያን ቦምብ ተወግራ በነደደች በነጋታው ራስ ካሳ ከልጃቸው ከደጃዝማች ወንድ ወሰን ጋር በደህና ፈጣን ፈረስ ወደ አንድ ሰዓት ገደማ የሚያስኬድ መንገድ ተጉዘው ከ20,000 በላይ የሆነው ጦራቸው ሰፍሮ ወደሚጠብቃቸው ቦታ ሄዱ። ራስ ካሳ ደብረ ታቦርን ከመልቀቃቸው በፊት አስጠርተውኝ አንድ ጠንካራና ሸጋ ሰንጋፈረስ ከሁለት በቅሎች ጋር ለገሱኝ። የሚበቃኝን ያህል የጭነት አህዮች ወስድ ዘንድም ትእዛዝ ሰጡ። ቀጥለውም የኔን ደህንነት ይጠብቁ ዘንድ አቶ ተሰማን ከሀያ የታጠቁ ወታደሮች ጋር መደቡልኝ። ከሰዓት በኋላ ጦሩ ከሰፈረበት ሜዳ ደረስ። ከሩቅ በርካታ ድንኳኖች ይታያሉ። ድንኳኖቹ ፈንጠር ፈንጠር ብለው አንድ ትልቅ ድንኳን ከሌሎች አነስ አነስ ካሉ ድንኳኖች ጋር መሃል ላይ ቆሟል። ሌሎች በመቶዎች የሚቆጠሩ የተለያየ መልክና ስፋት ያላቸው ድንኳኖች ዙሪያውን አጥረውታል። እንግዲህ ከፍ ከፍ ያሉትና መሃል ላይ የቆሙት የትልልቆቹ ሹሞች ሆኖ ትንንሾቹ ደግሞ የትናንሽ ሹሞች ድንኳን መሆናቸው ነው። ሌላው ጦር ድንኳን ቀርቶ ለእግሩ ጫማ እንኳን አልነበረው። በዚያ የጦር ሰፈር ትንሽ ነጣና ደመቅ ያሉ ሁለት ድንኳኖች ጎላ ብለው ይታያሉ። በኋላ እንደተረዳሁት አንደኛው የራስ ካሳ እንግዳ መቀበያ ሲሆን፣ ሁለተኛው ራስ ካሳ ሹማምንቱን ግብር የሚያበሉበት የግብር አዳራሽ መሆኑ ነበር። ራስ ካሳ ለራሳቸው አነስ ያለችና ድሎት ያልጎደላት ድንኳን ነበራቸው። ለኔም አነስ ያለችና ሁለት የጦር ሜዳ አልጋዎች፣ ለስለስ ያሉ ፍራሾች የተዘረጉባቸው ከአንድ ታጣፊ ጠረጴዛና ከሁለት ወንበሮች ጋር አዘጋጅተውልኝ ነበር። በዚያ የጦር ሰፈር በሁለተኛው ቀን አንድ ጸጉረ ለውጥ ደራቃ ፈረንጅ ብቅ አለ። በቀጥታ ወደ እኔ በመምጣት ቄስ አቶ ሄንቲዝ እንደሚባል ነግሮኝ ተዋወቀኝ። ለምን እንደሆነ ባላውቅም ይህን ሰውዬ ውቃቤ አልወደደውም። እናም እዚህ ምን እንደሚሠራ ጠየቅኩት። ሳቅ ብሎ ለጥያቄ በሰሜን ኢትዮጵያ ብዙ ዓመት እንደኖረና በጎንደር ዙሪያ ያለ ሚሽን አስተዳዳሪ እንደሆነ ጨምሮም አሁን ራስ ካሳን ሊሰናበት መምጣቱን አጫወተኝ። አሁን ከምን ጊዜውም በላይ ጠረጠርኩት። ራስ ካሳን ብቻ ለመሰናበት በቀላሉ ከአስር ቀን በላይ ተጉዞ እዚህ ደርሷል። ብቻ ቄሱ ከራስ ካሳ ጋር በእንግዳ መቀበያ ሳሎናቸው ለብዙ ሰዓታት ሲነጋገር ቆይቶ ተሰናበተ። ቄሱ አማርኛ አሳምሮ ይናገር ስለነበር ከራስ ካሳ ጋር ስለምን ጉዳዮች እንደተወያዩ ለጊዜው የሚያውቅ ሰው አልነበረም። ይሁን እንጂ ብዙ ሳይቆይ ወሬዎች ብቅ ማለት ጀመሩ። እንደሰማሁት ቄሱ ለራስ ካሳ ከኤርትራው ገዢ ምስጢራዊ ደብዳቤ ይዞ መጥቶ እንደነበርና በዚሁ ደብዳቤ የኤርትራው ገዥ ራስ ካሳን ከነጦራቸው እጅ እንዲሰጡና ከጣሊያን ወገን ይገቡ ዘንድ የሚያግባባ ነበር። ይሁን እንጂ ቄሱ ያለምንም ውጤት ተመልሷል። ጦሩ በሦስተኛው ቀን ወደ ሰሜን ጉዞ ጀመረ። መጀመሪያ አካባቢ ጦራችን ለሦስትና ለአራት ሰዓት ያህል ተጉዞ ያርፍ ነበር። ይሄም በአብዛኛው ጦራችን እግረኛ ስለነበር ራስ ጦሩ እንዳይደክም በማሰባቸው ነበር። አብዛኛው ሰራዊታችን ከየጥሻውና ከየአምባው የመጣና ጦርና ጎራዴ ብቻ የታጠቀ በመጀመሪያው ቀን ውጊያ ጠላት ገሎ ጥሩ መሳሪያ ለመታጠቅ በጽኑ እምነት የቆመ ጀግናና ጉጉ ጦር ነበር። በዚህ እንደ ሞላወዝ እያጓራ በሚጓዝ ጦር ውስጥ እንደ ነገሩ ሸማ የተከናነቡና በጀርባቸው በቅርጫት ሙሉ የማብሰያ ቁሳቁስ ያነገቡ ሴቶችም ነበሩ። የሚጠባ ልጅም የተሸከሙ ታይተዋል። በዚህ መልኩ በመንገድ የገጠመውን ሁሉ እየጠራረገ የሚኖግደው ጦር ስርዓት አልባ ነበር። እያንዳንዱ አነስተኛ ሹም ጦሩን እየያዘ የራሱን መንገድ እያወጣ በጦር ሜዳ ከሌላው ዘግይቶ ላለመድረስ ፉክክር ገጥሞ ነበር። አንዳንድ ሹሞች ዋናውን መንገድ ትተው አቋራጭ ፍለጋ ተራራውን እየቧጠጡ ሲወጡ የጉንዳን ሰራዊት ይመስሉ ነበር። ትንሽ ለየት የሚለውና ስርዓት ይዞ የሚጓዘው የራስ ካሳ ጦር ነበር። ከፊት በርካታ ጥሩምባ ነፊዎች የገሃነም ድምፅ የሚተፋ ጥሩምባቸውን እየነፉ ይጓዛሉ። ከጥሩምባ ነፊዎች ቀጥሎ የራስ የክብር ዘበኛ ጦር አዋራው ስኪጨስ ይረግጣል። ይረግጣል ስል በወጉ ተሰልፎ ሳይሆን ሁሉም ባሻው መንገድ እየሄደ ብቻ አዋራውን ያጨሰዋል ለማለት ያህል ነው። የራስ ጋዛ የክብር ዘባዛሽ ቀኛዝማች አበበ እንዳን በሳ በፈረሱ ላይ ተጀንኖ እንደተቀመጠ ጦሩን ቀድሞ ይመራል። ከክብር ዘቡ ጦር በመከተል ራስ ባቄጣ ፈረሳቸው ላይ ሆነው ይሄዳሉ። ከራስ ኋላ ሁለት አሽከሮች ይሮጣሉ። አንዱ አሽከር ተንቀሳቃሽ ዙፋናቸውን ተሸክሟል። ሁለተኛው ጥቁር ሆኖ መያዣው በብር ያጌጠ ከዘራቸውን ይዞ እሱም ይሮጣል። ከሁለቱ አሽከሮች ኋላ ሁለት ሌላ የራስ መሳሪያ ያዦችም ይሮጣሉ። ከነዚህ በኋላ የራስ ካሳ ልጅ ደጃዝማች ወንደሰን ከሁለት ተላልቅ ሹማምንት በጅሮንድ ለጥይባሉና ቀኛዝማች ይሁኔ ጋር በፈረስ ይከተላሉ። እኔም በፈረሴ እንደተቀመጥኩ ከራስ ካሳ ጎን እንድሄድ ተፈቅዶልኛል። ይህም ታላቅ ክብር ነው። ከትልቁ ከራስ ጎን በፈረስ መጓዝ ብቻ። በዚህ መልኩ ፈረሰኛው ጦር እንደማረጉ እየተሰለፈ ከኋላው እግረኛው ጦር ከእግረኛው ኋላ እስከመጨረሻው ቆሳቆስና ስንቅ የተጫኑ ብዙ አህያዎች፣ አጋሰሶች፣ በጎች፣ ፍየሎችና ሰንጋዎች ጋር እነሱም በመንገዳቸው አዋራውን እያጨሱት ይሄዳሉ። በመጨረሻ ምግብ አብሳይ ሴቶችና አንዳንድ የሹማምንቱ የጭንገረዶች ጠባቂ ተደርጎላቸው ይጓዛሉ። ራስ ካሳ ተራራ ይወዳሉ መሰል በላሊበላና በሰቆጣ በኩል በቀላሉ እና በፍጥነት መገስገስ እየቻል ተራራማና አስቸጋሪውን የደብረ ዘቢጥን መንገድ መረጡ። በመጀመሪያው ሳምንት ኋላ ቀር የሆነውን የስልክ ገመድ ባልተጠረቡ እንጨቶችና በዛፎች ላይ እየዘረጋጉ ከአዲስ አበባ ጋር ግንኙነት ለማድረግና ከንጉሠ ነገሥቱ ተጨማሪ ትእዛዝ ለመቀበል ተሞከረ። አልፎ አልፎ ግንኙነቱ እየሰመረልን ከቤተ መንግስት ጋር መረጃዎች ተለዋውጠናል። በዚህ መልኩ አንድም ሁለትም ቀን እያረፍ አዲስ የሚመጣውን ጦር እየተቀበል ወታደሩ የጦርነት ልምምድ ያደርግ ዘንድ ሐሳብ አቀረብኩና የመጀመሪያውና የመጨረሻውም ልምምድ ተደረገ። እንደ እባብ እየተሽለኮለኩ ባገኙት ሁሉ እየተሸፈኑ ጠላትን እንዲያጠቁ የሚሰጣቸውን ትእዛዝ ወታደሮቻችን ያለ አንዳች ማመንታት እየፈጸሙ ከተራራው ጫፍ ደርሰው በፉከራና በሽለላ ጦራቸውን ለመወርወር በጎራዴያቸው የጠላትን አንገት ለማረድ ቢዘጋጁም ነገሩ ልምምድ ነውና ሐዘንና ንዴት ፊታቸው ላይ እየተነበበ ጣሊያኖች የት ናቸው በማለት በሹሞቻቸው ላይ አፈጠጡ። ይሄ ልምምድ ብቻ እንደነበረ ሊገባቸው አልቻለም። እና ሁለተኛው ቀን ለልምምድ አንድም ወታደር ብቅ ሳይል ቀረ። የገበሬ ወታደሮች እየተንፏቀቁና እየተሳቡ እንደ ዘንዶ እየተወረወሩ ወደ ተራራ መውጣትና መውረድ ጣሊያኖች በዚያ ከሌሉ ከንቱ ድካም ነው። እንዲህ እነዚህን ምስኪን ባላገሮች ሳይ ሰውነቴን ወረረኝ፣ አንጀቴ ተንዘፈዘፈ። አዎ ቤት ንብረታቸውን፣ ልጆቻቸውን፣ ከብቶቻቸውን ለአዛውንቶችና ለሴቶች በትነው ተራራ ወጥተው ወንዝ ተሻግረው እዚህ ከማያውቁት አገር ደርሰዋል። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።